Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮች። በ1431 መካከለኛ ሞገድ የሚተላለፈውን የሰኞ ምሽት ፕሮግራማችንን ይዘን ቀርበናል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የኢትዮጵያ ጉብኝታቸውን ቀጥለዋል። የምሽቱ ዜና ዘገባዎች አብይ ትኩረታችን ይሆናል። ፕሬዝደንቱ ነገ በአፍሪካ ህብረት በሚያደርጉት ጉብኝት ላይ የተጠናቀረ ዘገባ ይዘናል።
ሽብርን መዋጋት በጣም ወሳኝ ጉዳያቸው ነው። የዲሞክራሲ የስልጣን ሽግግርም እንዲሁ። በእነዚህ ሁለት ቁልፍ ጉዳዮች ላይ ዩናይትድ ስቴትስ ያሏትን አቋሞች ለማስረገጥ አጋጣሚ ይፈጥራል። ስልጣን የሙጥኝ ለሚሉ የአፍሪካ መሪዎችም ጠንከር ያለ መልእክት ለማስተላለፍ ይረዳል።
የደህንነት ተቋም አባል የሆኑት ዴቪድ ኢንዙሚኖ ናቸው። ከዜና ቀጥሎ ዘገባ ይቀርባል። በኢኮኖሚ ዙሪያም የተካሄደ ቅንብር አለን።
ለአሜሪካም ለአፍሪካም የሚጠቅመው ዋና መልእክት ምንድን ነው? ሁሉንም ኢትዮጵያውያን ሁሉንም አፍሪካውያን የሚያሳትፍ ኢኮኖሚ እንዴት ይፈጠራል የሚለው ዋና መሰረታዊ የሆነ ጥያቄ መመለስ አለበት። ሌላ ሁሉ ሊደረግ ይችላል። ቻይና አድርገዋለች እኮ። ቻይና የማታደርገው ምንድን ነው? የአገዛዝን ጥያቄ በፍጹም ከዘገባው ውስጥ አታስገባውም። አሜሪካኖች ሊያስገቡት ይችላሉ ብዬ ገምታለሁ።
የምጣኔ ሀብት ኤክስፐርቱ ዶክተር አክሎግ ቢራራ ናቸው። ከእሳቸው ጋር የተካሄደውን ውይይት ከዜና በኋላ እናቀርባለን። የማስተናግዳችሁ ቆንጂት ታዬ ነኝ። የተከበራችሁ አድማጮች፣ ጽዮን ግርማ ፕሮግራሙን ትመራለች። እስከ አንድ ሰዓት ተኩል አብረናችሁ እናመሻለን። የዓለም ዜናው ይቀድማል።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዩናይትድ ስቴትስና ኢትዮጵያ በብዙ ጉዳዮች ላይ ጠንካራ አጋሮች ናቸው ካሉ በኋላ የኢትዮጵያ መንግስት ተቃዋሚ ፓርቲዎችና ጋዜጠኞች በበለጠ ነጻነት እንዲሰሩ እንዲፈቅድ ጥሪ አቅርበዋል። ፕሬዚደንት ኦባማና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በህብረት ሆነው ዛሬ ባደረጉት ጋዜጣዊ ጉባኤ ፕሬዚደንት ኦባማ ኢትዮጵያ በኢኮኖሚ እድገት ላይ ያላትን ቦታ አሞግሰዋል። ሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ከአስከፊ ድህነት አድናለች። ኢትዮጵያ አልሸባብ የተባለውን ጽንፈኛ ቡድን በመታገር ረገድ ወሳኝ ሚና ተጫውታለች ብለዋል። ፕሬዚደንት ኦባማ አያይዘውም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ግልጽ ውይይት ያሉትን እንዳካሄዱ ገልጸዋል። ለጋዜጦችና ለተቃውሞ ድምፅ ቦታ መክፈቱ የገዢውን ፓርቲ አጀንዳን ያጠናክራል እንጂ አያሰናክልም ሲሉ አስገንዝበዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው ኢትዮጵያ የሰብአዊ መብት አያያዝንና የመልካም አስተዳደርን ጉዳይ ለማሻሻል ቆርጣ የተነሳች መሆኗን ገልጸዋል። ለዲሞክራሲ ያለን ቁርጠኛነት ጽኑ እንጂ የላላ አይደለም በማለት አስረግጠዋል። የሰብአዊ መብት ቡድኖች በኢትዮጵያ ለውጥ እንዲደረግ እንዲገፋፉ ፕሬዚደንት ኦባማን ሲጠይቁ ቆይተዋል። ገዢው ፓርቲ የምክር ቤት መቀመጫዎችን 100% እንደሚቆጣጠር፣ በሚዲያ ላይ ጥብቅ ቁጥጥር እንደሚደረግ ሲገልጹ ቆይተዋል። ፕሬዚደንት ኦባማ በኢትዮጵያው ቆይታቸው በደቡብ ሱዳን ስለሚካሄደው የእርስ በርስ ጦርነት ለመመካከር ከኢትዮጵያ፣ ከኬንያና ከኡጋንዳ መሪዎች እንዲሁም ከአፍሪቃ ህብረት ጋር ይነጋገራሉ። ሰዎችን ህገወጥ በሆነ መንገድ የማሸጋገሩ ተግባር መስፋፋት በማናቸውም የዓለም ሀገራት በሚሊዮኖች የሚቆጠሩ ሰዎች በባዕድ ሀገራት በስራና በወሲብ ንግድ እንዲበዘበዙ በማድረግ አሸጋጋሪዎቹ በዓለም ኢኮኖሚ ብዙ ሀብት እንዲያካብቱ እያደረገ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። በሰሜን ምስራቅ ናይጄሪያ በሚገኝ ገበያ ላይ አንዲት ሴት አጥፍቶ ጠፊ ባደረሰችው ጥቃት በትንሹ 14 ሰዎች ተገድለዋል። እማኞች እንደሚሉት 50 የሚሆኑ ሰዎች ቆስለዋል። ትላንት ማለዳ ላይ የተፈጸመው ፍንዳታ የዮቤ ክፍለ ሀገር መዲና በሆነችው ዳማቱሩ ከተማ በሚገኝ ገበያ በር ላይ እንደነበር ባለሥልጣኖች ተናግረዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ቀደም ሲልም አንዲት አጥፍቶ ጠፊ በሮማዳን ጾም ማብቃት በዓል ዝግጅት ላይ ያደርጉ የነበሩ ሰዎችን ኢላማ በማድረግ ባፈነዳቸው ፈንጂ ቢያንስ 9 ሰዎች ተገድለዋል። ቱርክ ሶሪያ ውስጥ ያሉትን እስላማዊ መንግስት ነኝ የሚለውን ቡድን አማጽያንና ኢራቅ ያሉትን ከኢራቅ አማጽያንን ኢላማ በማድረግ የከፈተችውን የአየርና የከባድ መሳሪያ ጥቃትን ዩናይትድ ስቴትስ ደግፋለች። ዜናው እዚህ ላይ አበቃ።
የዓለም ዜናዎቹን ነበር ያደመጥነው። ከምሽቱ 3 ሰዓት በሚቀርበው መደበኛው ዝግጅት ደግሞ ሰፋ ያሉ ዜናዎችን ይዘን እንመለሳለን። ወደ ዘገባዎቻችን እንለፍ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአፍሪካ ጉብኝት አዲስ አበባ ወደሚገኘው የአፍሪካ ህብረት ይወስዳቸዋል። በስልጣን ላይ ያለ አሜሪካዊ ፕሬዚደንት በአሁኑ ወቅት የአፍሪካ ድምጽ እንደሆነ ለማረጋገጥ የሚንቀሳቀሰውን አህጉራዊ ተቋም ሲጎበኝ ሚስተር ኦባማ የመጀመሪያው ይሆናሉ። የአሜሪካ ድምጿ አኒታ ፓውል ዘገባ አላት። ሄኖክ ሰማግዜር ያቀርባል።
ፕሬዚዳንት ባራክ ኦባማ አፍሪካ ሲጓዙ ፕሬዚዳንት ከሆኑ በኋላ ማለት ነው ለሶስተኛ ጊዜያቸው ነው። በዚህ ጉዞ ከዚህ በፊት በስልጣን ላይ ያለ አሜሪካዊ ፕሬዚዳንት አምርቶባቸው የማያውቅ ስፍራዎች ነው የሚሄዱት። የአፍሪካ ህብረት አዳራሽ በኢትዮጵያ፣ የአፍሪካ ህብረት መቀመጫ ወደ ሆነችው አዲስ አበባና ኬንያ መንገዳቸው በአካባቢ ጸጥታ ልማትን ለማጠናከርና የዲሞክራሲ ግንባታን አስመልክቶ ገንቢ ውይይቶችና እርምጃዎችን ለመውሰድ ያለመ ነው ሲሉ የደህንነት ጥናት ተቋሙ ዴቪድ ኡንዞሚኖ ይናገራሉ።
ሽብርን መዋጋት በጣም ወሳኝ ጉዳያቸው ነው። የዲሞክራሲ የስልጣን ሽግግርም እንዲሁ። በእነዚህ ሁለት ቁልፍ ጉዳዮች ላይ ዩናይትድ ስቴትስ ያሏትን አቋሞች ለማስረገጥ አጋጣሚ ይፈጥራል። ስልጣን የሙጥኝ ለሚሉ የአፍሪካ መሪዎችም ጠንከር ያለ መልእክት ለማስተላለፍ ይረዳል።
የአፍሪካ ህብረትና ዩናይትድ ስቴትስ 100% በሚባል መልኩ ሲስማሙ አይታዩም። የዓለም አቀፉ የወንጀል ፍርድ ቤት በጅምላ ፍጅት የእስር ማዘዣ ያወጣባቸውን የሱዳኑን ፕሬዚዳንት ኦማር አልበሽር በደቡብ አፍሪካ በጉብኝት ላይ ሳሉ ፕሪቶሪያ በቁጥጥር ስር ባለመዋሏ ዩናይትድ ስቴትስ ደስተኛ አይደለችም። ከዚህም በተጨማሪ እንደ ብሩንዲ ባሉ ሀገሮች መሪዎች ለሶስተኛ የሥልጣን ዘመን ለምርጫ ለመቅረብ ሕገ መንግሥታዊ ትርጉም ሲቀይሩ ዩናይትድ ስቴትስ ተቃውማለች። በሌላ በኩል ደግሞ የዩናይትድ ስቴትስ ባለሥልጣናት ለአፍሪካ ኅብረት ያላቸው ከበሬታ እየጨመረ መምጣቱን ነው የሚናገሩት።
It is an effective organization and it still has a lot of work to do. It's respected on the continent.
ውጤታማ ስራ የሚሰራ ወደፊትም ብዙ ስራ የሚጠብቀው ድርጅት ነው። በአህጉሪቱ ዙሪያም የተከበረ ነው። ስለዚህ ራቅ አድርገን የአፍሪካ ህብረትን ለ2063 ያለውን አጀንዳ የተመለከተን እንደሆነ አፍሪካ ህብረት በአህጉሪቱ ይበልጡን ጠንካራ ተቋም የሚሆን ይመስለኛል።
በአፍሪካ ጉዳዮች የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ናቸው። ተንታኞች የአፍሪካ ህብረት ዩናይትድ ስቴትስን እንደሚፈልጋት ሁሉ ዩናይትድ ስቴትስም አህጉራዊውን ህብረት ትፈልገዋለች። ዋናውን ወጪውንም ሸፋኛ ራሷ ዩናይትድ ስቴትስ ነች። ታዲያ ሌሎችም ብዙ አፍሪካን ፈላጊዎች እንዳሉ አህጉራዊቷ ተንታኝ ሌዝሉ ቫውዱራ ይገልጻሉ።
The US definitely needs the AU if it wants to work with
United States አፍሪካ ውስጥ መስራት መንቀሳቀስ አንዳንድ ስምምነቶችን ከአፍሪካ ጋር ማግኘት የምትፈልግ ከሆነ ቻይናንም ለመፎካከር ካሻች ያለ ጥርጥር የአፍሪካ ህብረትን መጠቀም ያስፈልጋታል።
በዚህና በሌሎችም ምክንያቶች ይህ ከአፍሪካ ጋር ጠንካራ ትስስር ያላቸው የመጀመሪያ አሜሪካ ፕሬዚዳንት ለሆኑት ሚስተር ኦባማ እንደ መሪ ትተውት የሚያልፉትን የታሪክ ቅርስ አቅጣጫ በማስያዝም የሚረዳ ጉብኝት ይሆናል ሲሉ ተንታኞች ይገልጻሉ።
ፕሮግራማችን እስከ 1 ሰዓት ተኩል ድረስ ይቀጥላል። አድማጮች አብራችሁን እንድትቆዩ እንጋብዛለን። አሁን ውይይት ከዶክተር አክሎግ ቢራራ ጋር። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በአፍሪካ በኢትዮጵያና በኬንያ በማድረግ ላይ ያሉት ጉብኝት አንዱ አካል የሆነው የንግድና የመዋለ ንዋይ ግንኙነት ነው። ዩናይትድ ስቴትስ ከኢትዮጵያ ጋር በኃይል ልማት፣ በግብርና፣ በንግድ፣ በጤናና በሌሎች ዘርፎችም ለመተባበር የሚያስችሏት ፖሊሲዎችን ቀይሳ ተግባራዊ እንቅስቃሴ ከጀመረች ቆይታለች።
ፕሬዚደንት ባራክ ኦባማ በኢትዮጵያ ጉብኝታቸው ከጸጥታና ደህንነት እንዲሁም ከዲሞክራሲ ተቋማት ግንባታ ባሻገር የምጣኔ ሀብት ግንኙነት ላይ እንደሚያተኩሩ ይታወቃል። ባልደረባችን ሄኖክ ሰማግዜር ከ30 ዓመታት በላይ በዓለም ባንክና በሌሎች የዓለም አቀፍ ልማት ድርጅቶች የሰሩ ባለሙያ የሆኑትን ዶክተር አክሎክ ቢራራን አነጋግሯቸዋል። በቅድሚያ የፕሬዝደንት ኦባማን የኢትዮጵያ ጉዞ ወሳኝ አምዶች በማብራራት ዶክተር አክሎክ ይጀምራሉ።
የኢትዮጵያና የአሜሪካ ግንኙነት የኢትዮጵያ ሕዝብ እንደሚያውቀው የተመሰረተው አስተዋይ በነበሩት በአጼ ምኒልክና በፕሬዝደንት ሮዝቬልት መካከል በተደረገው በ1903 ስምምነት መሰረት ነው። እንግዲህ የፕሬዝደንት ኦባማን ጉብኝት የተለየ የሚያደርገው በስልጣን ላይ ያለ የአሜሪካ መሪ ኢትዮጵያን ሲጎበኝ የመጀመሪያ መሆናቸው ነው። ይሄ ታሪካዊ ያደርገዋል እና ታሪካዊ መሆኑን መዘንጋት የለብንም። መሄዳቸው እኔ እንደሚመስለኝ ጥቅሞችም ጉዳቶችም አሉት። አንዱ በጥቅሙ አንጻር በምናይበት ጊዜ የሚጎበኙት ኢትዮጵያን ነው። ኢትዮጵያን ሉዓላዊ ሀገር፣ አንድ ወጥ ሀገር መሆኗን የሚያሳይ የአፍሪካ መዲና መሆኗን የሚያሳይ መሆኑ በጣም ጥሩ ነው። በሌላ በኩል ደግሞ ብዙ ኢትዮጵያውያን እንትን የሚሉት አገር ቤትም ያሉ የሚቆጩበት ምንድን ነው፣ ጉዳት ይኖረዋል። ምክንያቱም ሁለገብ የሆኑ ችግሮች ስላሉ እነዚህን ችግሮች እንዴት አድርገው ይመለከቷቸዋል የሚለው ጥያቄ በአእምሮ ውስጥ ይብላላል። ይህንን እንዲያው እንደ መግቢያ ሆኖ ለመንደርደሪያችን እንዲሆን ነው እና ወደ ንግዱና ወደ ኢንቨስትመንቱ ሄዳለሁኝ ከዚያ በኋላ።
መልካም። እንግዲህ በንግድና በኢንቨስትመንቱ እንነጋገር ከተባለ በየአመቱ ከ700 እስከ 800 ሚሊዮን ዶላር የሚሆን የምግብ እርዳታ በጤና በትምህርትና በሌሎች ዘርፎች ኢትዮጵያ ውስጥ እንዲውል የዩናይትድ ስቴትስ መንግስት ድጋፍ ይሰጣል። እንደው በአጠቃላይ ደግሞ በአፍሪካ ያለውን ብንመለከት የዩናይትድ ስቴትስና የአፍሪካ ድርጅቶች ተባብረው በመስራታቸው የውጭ መዋለ ንዋይ ፍሰቱ ባለፈው አመት ወደ 80 ቢሊዮን ዶላርስ ደርሷል። ይህንን ደግሞ ከቻይና ጋር ስናነጻጽር በእርግጥ ዩናይትድ ስቴትስ አንደኛ የአፍሪካ የምጣኔ ሀብት አፍሳሽ ብትሆንም የመዋለ ንዋይ አፍሳሽ ብትሆንም ቻይና በንግዱ ዘርፍ ከ200 ቢሊዮን ዶላርስ በላይ ነው አፍሪካ ጋር ያላት የንግድ ግንኙነት። እስቲ ይህንን እንመልከትና ፕሬዚደንቱ በዚህ ጉብኝታቸው ምን ሊያሳኩ ያስባሉ ይህንን ለማስተካከል ወይም ለማሻሻል?
መጀመሪያ ገንቢ ከሆነው የአሜሪካ አስተዋጽኦ ላይ ልጀምር። ምንም እንኳ በአገዛዝ ውስጥ አንገባም ብለው ቢናገሩም፣ በሰብአዊ መብቶች አንገባም ብለው ቢናገሩም፣ ነገር ግን ለሰብአዊ አገልግሎት ለሁማኒታሪያን እርዳታ ድጎማ የሚደረገው ድጋፍ ጠቃሚነት እንዳለው እኛ ኢትዮጵያውያን እናውቃለን። በታላቁ ረሀብ ጊዜ ያደረጉት አስተዋጽኦ ከፍተኛ ነበር። በየአመቱ የሚሰጡት ከ700 እስከ 800 ሚሊዮን ድረስ የሚደርሰው ገንዘብ በአብዛኛው ለትምህርት፣ ለምግብ፣ ለጤና አገልግሎት የሚውል ነው እና በዚህ አንጻር በሚታይበት ጊዜ በሰው ኃይል ስልጣኔ አሜሪካ ለኢትዮጵያ ያደረገችው አስተዋጽኦ እጅግ በጣም ከፍተኛ ነው። በዚህ በኩል የሚመሰገን አስተዋጽኦ አድርጓል ለማለት ይቻላል። አሜሪካ እንግዲህ በንግድ በኩል ከኢትዮጵያዊ አንጻር በማይበት ጊዜ ቻይናዎችም ይሁኑ አሜሪካኖች በአፍሪካ ውስጥ ያላቸው ሚና እና መወዳደር ሳይሆን አከራካሪ የሚሆነው የአፍሪካ አህጉር እንደ አህጉርነቷ፣ አፍሪካውያን እንደ አፍሪካዊነታቸው፣ ኢትዮጵያውያን እንደ ኢትዮጵያዊነታቸው ምን ጥቅም ያገኛሉ ከሚለው ላይ ነው ለማተኮር የምፈልገው። እርግጥ ነው ቅድም እንዳሉት በንግድ በኩል በሚታይበት ጊዜ የአሜሪካና የቻይና መወዳደር እንዲያው በንግድ በኩል በ2011 ዓመተ ምህረት እንደ አውሮፓ 125 ቢሊዮን ነበር ከአፍሪካ ጋር የነበረው የንግድ ሂሳብ። የቻይና በዚያው አመት 166 ቢሊዮን ነበር። ከዚያ ቀጥሎ በ2012 99 ቢሊዮን ነው የአሜሪካ ከአፍሪካ ጋር ያለው። የቻይና ወደ 200 ቢሊዮን ደርሶ ነበር። በ2013 ወደ ታች እያቆለቆለ ሂዶ የአሜሪካ 85 ቢሊዮን፣ የቻይና ግን ጠምሮ ወደ 210 ቢሊዮን ደርሷል። አሁን የቻይና ፕሬዚደንት ባቀረቡት ስሌት መሰረት ከአፍሪካ ጋር የሚኖረው የንግድ ልውውጥ በ2020 ወደ 400 ቢሊዮን ይደርሳል የሚል ነው እና በንግድ በኩል ያለው የማያሻማ የቻይና ቀዳሚነት አለ። ደግሞ በኢንቨስትመንት በኩል ሲታይ ብዙዎቻችን የማናውቀው ቻይና አሜሪካን በልጣ ሄዳለች የሚለው አከራካሪ ነው። እንዲያውም አሜሪካኖች በነዳጅ ዘይት በኩል በጋዝ በኩል ማዕድን በኩል የሚያደርጉት ኢንቨስትመንት በጣም ግዙፍ ነው። ከፍተኛ የሆነ አስተዋጽኦ እያደረጉ ነው በአፍሪካ ውስጥ። በኢትዮጵያ ውስጥ በሚታይበት ጊዜ በጣም ከፍተኛ የሆኑ እውቅና ያላቸው ድርጅቶች ይሳተፋሉ። ለምሳሌ ቦይንግ በአውሮፕላን በኩል፣ ኮካኮላ፣ ፔፕሲ ኮላ፣ ካተርፒላር፣ ጆን ዲር፣ ፕሮክተር አንድ ጋምበል፣ ጆንሰን አንድ ጆንሰን የመሳሰሉት ብዙ ድርጅቶች በኢትዮጵያ ውስጥ ይሳተፋሉ። ጀነራል ኤሌክትሪክ እንደዚህ የመሳሰሉት። ስለዚህ በኢንቨስትመንት በኩል ፕሬዚደንቱ፣ በንግድ በኩል ፕሬዚደንቱ ለአፍሪካውያን ለኢትዮጵያውያን የሚያስተላልፉት መልእክት ምንድን ነው የሚለውን እንደው ሳንሰላስለው እኔ እንደመስለኝ እንዲሁ ዝም ብሎ አፍሪካንን በቻይናና በአሜሪካ መካከል የምትሽከረከር አህጉር አድርጎ ማየቱ በጣም ጉዳት አለው። ይህን የምልበት ምክንያት እንዲያው የኢኮኖሚክ ታሪኩንም ብናየው አፍሪካውያን አሁንም ቢሆን የቻይናን አስተዋጽኦ የአሜሪካን አስተዋጽኦ በጣም ከፍተኛ የሆነ የኢኮኖሚና የፖለቲካ ጭነት ወይም ጫና የሚያደርጉ ሀገሮችንን አስተዋጽኦ በጣም ይጠራጠራሉ።
እስቲ በዘርፍ በዘርፍ እንመልከት።
እሺ፣
ቀዳሚው እንግዲህ በአፍሪካና በዩናይትድ ስቴትስ መካከል ንግድና የስራ ቁርኝትን ለመፍጠር እንግዲህ ባለፉት 15 ዓመታት ሲሰራ የቆየው ነጻ የሆነ የቀረጥና የታሪፍ ስምምነት አጎዋ አለ። አጎዋ እንግዲህ በስፋት ብዙ ለውጦችን ለማምጣት የቻለ የንግድ ስምምነት ቢሆንም ብዙ የሚቀሩት ደግሞ መሻሻል የሚገባቸው ጉዳዮች ያሉበት ህግ ነውና የአፍሪካ እሴት የተጨመረባቸው የግብርና ምርቶች ወደ ዩናይትድ ስቴትስ ገበያ የሚገቡበትን መንገድ እንመልከት። ምን ይመስላል አጎዋ? እስካሁን ባለፈው 15 ዓመታት ምን ጥቅም አስገኘ ለአፍሪካውያን ለአሜሪካውያንስ?
ዘገባው የሚያሳየው ምንድን ነው? 2008 ዓመተ ምህረት የኢኮኖሚው ቀውስ በመጣበት ጊዜ ጀምሮ ከዚያ ወዲህ ያለው በንግድ በኩል ያለው ተስፋ የዚህን ያክል በሚያመርቂ በሆነ ሁኔታ ከፍ እያለ አልሄደም ነው የሚለው። ነገር ግን ድሮ ወደ አሜሪካ ሊገቡ የማይችሉ ጥራጥሬዎች፣ ጨርቃ ጨርቆች፣ ሌሎችም ቡና፣ ይሄ ፕራይመሪ ኮሞዲቲስ የሚባሉት ጥራጥሬ እቃዎች ቀስ በቀስ በከፍተኛ ደረጃ ወደ አሜሪካ መግባት ጀምረዋል የሚል እንትን አለ። በዚህ በኩል በየገበያው ስንሄድ የምናያቸው የአፍሪካ ቁሳቁሶች አሉ። ስለዚህ አልሰራምም ለማለት አይቻልም።
የሚቀሩ ክፍተቶች አሉ። ያው የሚያሳዩትም ቁጥሮቹ አሁን እንግዲህ የአጎዋ ሀገሮችን ብንመለከት ከአፍሪካ የሚላከው የወጪ ገበያ በ300% ነው ያደገው። ግን የአጎዋ በአጎዋ እንግዲህ በርካታ የስራ እድሎችን እንዲሁም የወጪ ገበያዎችን እድል እንዲከፍት ታስበው ቢሆንም 90% የሚሆነው ደግሞ የወጪ ገበያ ከነዳጅና ከተፈጥሮ ማዕድናት የሚገኙ ምርቶች ወደ ዩናይትድ ስቴትስ የሚመጡበት ስለሆነ በአጠቃላይ በተለይ ግብርናውንና ግብርና መር የሆነውን ኢንዱስትሪ የአፍሪካ ምጣኔ ሀብት በእርግጥ ከዩናይትድ ስቴትስ ገበያ ጋር ለማቆራኘት የሚደረገው ጥረት ላይ የተደቀኑ ፈተናዎች እንዳሉ ከመጠቆም አንጻር ነው ያን ያነሳሁት።
አዎ፣ ልክ ነው። ይሄ የሆነበት ምክንያት ምንድን ነው? አብዛኛዎቹ ተጠቃሚ የሆኑ አገሮች አፍሪካ ውስጥ ዘይት የሚያመርቱ ሀገሮች ናቸው። ብረታ ብረት የሚያመርቱ ሀገሮች ናቸው። እንቁ፣ ወርቅ፣ ወዘተ የመሳሰሉ ነገሮች የሚያመርቱ ናቸው እና የገበያው መጠን በጣም በከፍተኛ ደረጃ 66% ይመስለኛል የዘይት ዋጋ ወደ ታች የወረደው። ያ በሆነበት ጊዜ እነዚህ ሀገሮች ተጎድተዋል የሚል እንትን ዘገባ አለ። እንግዲህ የአፍሪካ አህጉር በአብዛኛው በእርሻ የተመሰረተ ምርት ወደ ውጭ የመላክ እድል መከፈቱ ነው የሚለው በምናይበት ጊዜ፣ ይሄ ማለት እንግዲህ የምግብ ውጤት እያደገ ቢሄድ ከአፍሪካ ወደ አሜሪካ ለመላክ ይቻላል አይቻልም የሚለው ራሱ ጥያቄ ነው። የአሜሪካ የምግብ አምራች ናት። ስለሆነም በዚያ በኩል አፍሪካውያን የሚያመርቱት የምግብ ውጤት አሜሪካ ውስጥ ገብቶ አመርቂ የሆነ ውጤት ያስገኛል የሚለው አከራካሪ ነው። ተወዳዳሪ የሆነ እንትን ያለው የአሜሪካ ኢኮኖሚ ራሱ መሰረቱ አመራሩ ምንድን ነው? የግብርና ክፍሉን የሚጠባበቅ እንትን ነው ያለው አሜሪካ ውስጥ ያለው። ስለዚህ በሱ በኩል ማነቆ አለ። ግን ልክ የምስራቅ ኤዥያ አገሮች እንዳደረጉት ቀደም ሲል ጃፓን፣ ከዚያ በኋላ ኮሪያ፣ ሌሎችም የምስራቅ ኤዥያ ሀገሮች፣ ከዚያ በኋላ ቻይና እንዳደረጉት የምርት ውጤቶች የኢንዱስትሪ ውጤቶች ወደ አሜሪካ ሊገቡ ይችላሉ አይገቡም፣ ይህንን አጓንን ተጠቅሞ ይቻላል ብዬ ነው የምገምተው።
አዎ ይቻላል። በተለይ በስፋት አጓን የተጠቀሙ ሀገሮችን እነ ሞሪሽስን እነ ማዳጋስካርን ብንመለከት አልባሳት፣ ቆዳና ሌጦ ጫማዎች የመሳሰሉ እሴት የተጨመረባቸው የግብርና ምርቶችን የተጠቀሙ እንደምናውቀው የዩናይትድ ስቴትስ ገበያ በተለይ ጥጥን፣ ሸንኮራ አገዳን የመሳሰሉትን በአጥብቆ ነው የሚከላከለው። የራሳቸው የጥጥ ምርትም ስላላቸው ግን በተወሰነ ደረጃ እሴት የተጨመረባቸው ከሆኑ ወደ ዩናይትድ ስቴትስ ገበያ መግባት ይችላሉ። እንግዲህ ከላይ የተመለከትነው በአጓ ያለውን ነው። እንደው ለማሰሪያ ያህል ሁልጊዜ የሚነሳ ጉዳይ አለ፣ የገበያ ተወዳዳሪነት። የገበያ ተወዳዳሪነት ወሳኝ ነው። የአፍሪካ ገበያዎች በተለይ ግብርና መር ኢንዱስትሪዎች እንዴት በዓለም አቀፍ ደረጃ ተወዳዳሪ ይሆናሉ የሚለው ቁልፉ ይመስለናል። እና ይህንን እስቲ የገበያ ተወዳዳሪነትን ያብራሩልንና ወደ ቀጣዩ ውይይታችን እናልፋለን።
የገበያ ተወዳዳሪነት ጥራትን ጭምር የሚያካትት ጉዳይ ነው። ቀላል አይደለም። ተወዳዳሪ ለመሆን የሰለጠነ የሰው ኃይል ያስፈልጋል። የሰለጠነ በጣም ጥራት ያለው ኢንዱስትሪ፣ ቁጥጥር ያለበት ኢንዱስትሪ ጥራትን የተመለከተ። ሌላ ደግሞ ከአገሮች ጋር ለምሳሌ ከአውሮፓ የጋር ገበያ ጋር፣ ከቻይና ጋር፣ ከብራዚል ጋር፣ ከአሜሪካ ጋር ድርድር ያስፈልጋል። ግን እኔ ማነቆ ሆነው ያገኘኋቸው ነገሮች አሉ። አፍሪካ ውስጥ ኢትዮጵያን ብቻ ማለት አይደለም። አሜሪካኖች የሚሏቸውን ልጥቀስ። ምክንያቱም የአሜሪካ ፕሬዚደንት ስለሆኑ ወደ ሀገራችን የሚሄዱት የእሳቸው መንግስት የሚለው ምንድን ነው? አንደኛ ዘመናዊ የኢንፎርሜሽን ቴክኖሎጂ አለመሰራጨት አንዳንድ ሀገሮችን ጎድቷቸዋል ይላል። ለምሳሌ እንደ ኢትዮጵያ ያሉ ሙስና ጎድቷቸዋል ይላል። የኢኮኖሚክ ፍሪደም አገር ወለድ የሆኑ የኢኮኖሚ እድገት እንዳይፈጠር ችግር መኖሩ ሞኖፖሊዎች ከፍተኛ ጫና ስለሚያደርጉ ይላል። ዱዊንግ ቢዝነስ ወርልድ ባንክ ሁልጊዜ የሚያቀርበው እንትን አለ፣ ዘገባ አለ። ዱዊንግ ቢዝነስ ምንድን ነው? ጥራትን የሚመለከት ነው። ቀረጥን የሚመለከት ነው። ጉምሩክን የሚመለከት ነው። ሬጉሌሽን የሚመለከት ነው። እነዚህ ሁሉ እንትኖች አሉ። የብድር ፖሊሲ በአብዛኛው ስመለከተው ግልጽነት በጣም አስፈላጊ ነው። ግልጽነት ማለት የምንድን ነው? ጉቦ አለ ወይ? አድሎ አለ ወይ? ሙስና አለ ወይ? ተወዳዳሪነት አለ ወይ? ተወዳዳሪነት በምልበት ጊዜ ምንድን ነው? ሁለት ግለሰቦች እርስዎና እኔ አቅም ኑሮን፣ ገንዘብ ኑሮን በገበያው ውስጥ ገብተን ጥራት ያለው ነገር ለአውሮፓ ለማቅረብ እንችላለን ወይ የሚሉት እንትኖች አሉ። ስለዚህ ብዙ ጊዜ ትኩረታችን ወደ ውጩ ብቻ መሆን የለበትም። አሜሪካኖች ይሄን ለምን አላደረጉ ከማለት ይልቅ እኛ ምን እያደረግን ነው ወደሚለው ነው መሄድ። አፍሪካ በጠቅላላ አፍሪካውያን ቅድም ስጠቅሰው የነበረው ምንድን ነው? ፕሬዚደንቱ የሚሉት ምንድን ነው? እራሳችሁ ሆምወርካችሁን ስሩ እኮ ነው ያሉን። አቶ ሄኖክ ስሩ በሚሉበት ጊዜ እኛ ለቢዝነስ ክፍት ነን። ከአፍሪካ መሪዎች ጋር ተገናኝተው በነበሩበት ጊዜ ይህንን ቲም ነው ይህንን እንትን መሰረተ ሀሳብ ነው አቅርበው የነበሩ። እኛ እንደጋገፍ፣ እንተባበር፣ ነገር ግን እናንተ ደግሞ ኃላፊነቱን እንውሰዱ ብለው ነው የተናገሩት። ይሄ ተወዳዳሪነት ይቻላል፣ ግን የሰው ኃይል ጥራት እንዲኖረው ያስፈልጋል።
መልካም፣ እንግዲህ ወደ ሌላኛው ጉዳይ እንሂድ። አስቀድሞ በገለጹት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከዚህ በፊት አፍሪካን በጎበኙበት ወቅት በኢትዮጵያና በሌሎች ስድስት ከፊል ሰሃራማ ሀገሮች የኤሌክትሪክ ኃይል ለማመንጨት የሚያስችል $7 ቢሊዮን መርሃ ግብር ነድፈው በስራ ላይ ማዋል ተጀምሯል። ፓወር አፍሪካ የሚባለው ማለት ነው። እስቲ በቅድሚያ ኃይል ለአፍሪካ፣ ኃይል ለኢትዮጵያ እድገት ያለውን አስተዋጽኦ ያብራሩልን።
መቼም አንድ ኋላ ቀርና ደሃ አገር መሰረተ ልማት ከሌለው የትም ሊደርስ አይችልም። ለምሳሌ ኢንዱስትሪ ይስፋፋ እንላለን፣ አገር ወለድ የሆነ ኢኮኖሚ ይፈጠር፣ የእርሻ ጥራጥሬ እቃዎች ወደ ኢንዱስትሪ ይለወጡ፣ ለምሳሌ ጥጥ ወደ ጨርቃጨርቅ፣ ቆዳ ወደ መጫሚያ፣ ወደ ሌላ ይለወጥ በሚባልበት ጊዜ ኤሌክትሪክ ያስፈልገዋል፣ ኃይል ያስፈልገዋል። ፋብሪካው ዝም ብሎ እንዲሁ በራሱ ሊሽከረከር አይችልም። ስለዚህ አሜሪካ የኤሌክትሪክ ስርጭት ትልቅ ኢንቨስትመንት ያስፈልገዋል በምትልበት ጊዜ እኔ አሜን ብዬ እቀበላለሁ። ኢትዮጵያም አንዱ ይሄ መንግስት የማይካድ እና የማይናቅ ጥረት ያደረገበት የኢኮኖሚ ክፍል ቢኖር በሌላው እኔ ብዙ ችግር አለብኝ እንዳለብኝ በግልጽ ነው የምናገረው። ነገር ግን ደግሞ የሚያደርገውን ደግሞ መቀበል ይኖርብናል። ይኸውም ምንድን ነው? ለምሳሌ በኢትዮጵያ ውስጥ አንዱ ከፍተኛ የተፈጥሮ ሀብታችን ውሃና ወንዝ ነው። ግድብ፣ የኤሌክትሪክ ማመንጫ ግድብ እጅግ በጣም ለኢትዮጵያ ወሳኝ ነው። ስለዚህ ይሄ የኤሌክትሪክ ማምረቻ የሆኑ ግድቦች መሰራታቸው በጥንቃቄ እስከተሰሩ ድረስ ለኢትዮጵያ ሕዝብ ጥቅም እስከዋሉ ድረስ ኢንዱስትሪ ለማስፋፋት እስከዋሉ ድረስ የኢትዮጵያ ሕዝብ እንዲጠቀምባቸው እስከሆነ ድረስ የኢትዮጵያን የኢኮኖሚ መዋቅር አሰምርበታለሁ መዋቅር ለመረወጥ እስካስቻሉ ድረስ እጅግ በጣም መደገፍ ያለባቸው ናቸው። ስለዚህ የአሜሪካ መንግስትም በዚህ ላይ ትኩረት ማድረጉ እጅግ በጣም የሚያስደስት ነው። ምክንያቱም የአፍሪካ አህጉር በሚታይበት ጊዜ አህጉሩን በጠቅላላ ወስደን ከጥቂት ሀገሮች እንደ ደቡብ አፍሪካ፣ ሞሪሸስ፣ ሴሸልስ ከመሳሰሉት ናይጄሪያ ቀስ በቀስ ከመሳሰሉት ውጪ አሁንም በጨለማ እኮ ነው የምንኖረው እኛ አፍሪካውያን። ስለዚህ በጨለማ ኢንዱስትሪ ለማስፋፋት አይቻልም። በጨለማ የገጠሩን ኢኮኖሚ ወደ ዘመናዊ ኢኮኖሚ ለመለወጥ አይቻልም። የዳሰሳ ኢኮኖሚ በምንም አይነት የትም ሊደርስ አይችልም። ዘላቂነትና ፍትሐዊነት ያለው ለሁሉም አሳታፊ የሆነው ኢኮኖሚ ለመዘርጋት አይቻልም። ስለዚህ ልክ መንገድ ደቡብ አፍሪካን ከኢትዮጵያ ጋር ወይም ከኢትዮጵያን ከግብጽ ጋር ጅቡቲን ከሴኔጋል ጋር ማገናኘት እጅግ በጣም አስፈላጊ እንደሆነ ሁሉ መንገድና በሀዲድ በኤሌክትሪክ በኩልም ከፍተኛ የሆነ ጥረት መደረግ አለበት። ለአሜሪካም ለአፍሪካም የሚጠቅመው ዋና መልእክት ምንድን ነው? ብሩህ የሆነ ሁሉንም ኢትዮጵያውያን ሁሉንም አፍሪካውያን የሚያሳትፍ ኢኮኖሚ እንዴት ይፈጠራል የሚለው ዋና መሰረታዊ የሆነ ጥያቄ መመለስ አለበት። ይሄ ነው እኔ ሰብሳቢ የሚመስለኝ። ሌላ ሁሉ ሊደረግ ይችላል። ቻይና አድርገዋለች እኮ በንግድ በኢንቨስትመንት በመሰረተ ልማት እያደረገችው ነው። ቻይና የማታደርገው ምንድን ነው? የአገዛዝን እንትን ጥያቄ በፍጹም ከዘገባው ውስጥ አታስገባውም። አሜሪካኖች ሊያስገቡት ይችላሉ ብዬ ገምታለሁ። አቶ ሄኖክ
በጣም ነው የማመሰግነው። ዶክተር አክሎግ ቢራራ ከሰላሳ ዓመት በላይ በዓለም ባንክና በሌሎች የዓለም አቀፍ ልማት ድርጅቶች የሰሩ የምጣኔ ሀብት ባለሙያ ናቸው። አመሰግናለሁ ዶክተር አክሎግ።
በጣም አመሰግናለሁ አቶ ሄኖክ፣ እርስዎንም ቪኦኤንም በጣም አመሰግናለሁ። እግዜር ይስጥልኝ።
ከአሜሪካ ድምፅ ራዲዮ ጣቢያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፈው የሰኞ ምሽት ፕሮግራማችን በዚሁ ይጠናቀቃል። በመደበኛው ፕሮግራም ከምሽቱ 3 ሰዓት እስከምንገናኝ ደህና አምሹ የምላችሁ ቆንጂት ታዬ ነኝ።
This program has come to you from the Voice of America, Washington.